Gambino COA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ከሚደመጡት መሰናዶዎች መካከል
የሁሉ ነገር ባንድ ላይ ከተደራረበበትና ከሀገር ቤት ጠብቆት የመጣውና እዚህም ያጋጥመው በጣም ብዙ ሰው ይለያይበታል።
በዚህ በዋሽንግተን እና አካባቢው የሚኖሩ ትውልድ ኢትዮጵያውያን የተሻለ ትምህርት አገልግሎት ያገኙ ዘንድ እያገዘች የምትገኘውን ሐምራዊ ተስፋን የሰማናት የምሽት እንግዳችን ናት። ተጨማሪ መሰናዶዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። በመቀጠል ስመኝሽ ቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሽታችኋል? የኦሮሞ ነጻነት ግንባር ከፍተኛ አመራር ሆኖት ኮሎኔል ገመቹ አያና በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በመቅረብ በእስር ቤት እየደረሰብን ነው ያሉትን ኢሰባዊ ድርጊት ለፍርድ ቤቱ አቤቱታ ማቅረባቸውን ጠበቆቻቸው አስታወቁ። ፍርድ ቤቱ ለጥር 24 2013 ዓ.ም ምረት ተቀጥሮ በነበረው ችሎት የተሰየመው በኮሎኔል ገመቹ አያና ላይ ያቃቤ ህግ ምስክሮችን ለመስማት ነበር። ነገር ግን አቃቤ ህግ በጊዜ ጥረት ምስክሮችን ማቅረብ ባለመቻሉ ለአምስት ተከታታይ ቀናት እንዲያቀርብ ፍርድ ቤት ትዕዛዝ መስጠቱን የህግ ጠበቃቸው ገልጸዋል። በተመሳሳይ ሁኔታ የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል የሆኑት አቶ አብዲ ረጋሳ የኦሮሚያ ጠቅላይ ፍርድ ቤት ሰበታ ምድብ ችሎት መቅረባቸውን ጠበቃቸው አስታውቀዋል። ዘገባው የፀሐይ ዳምጠው ነው። ባቢ ዋይን በመባል የሚታወቁት የዩጋንዳ ተቃዋሚ የፖለቲካ መሪ ሮበርት ኪያጉላኒ የዩጋንዳ መሪ ፕሬዝዳንት ዩሪ ሙሴቬኒ በድጋሚ ተመረጡበትን ያለፈውን ጥር 14 2021 ምርጫን በመቃወም በትላንትናው ዕለት ለጠቅላይ ፍርድ ቤቱ አቤቱታቸውን አሰምተዋል። የዋይን ጠበቆች እንደተናገሩት ፍርድ ቤቱ ምርጫውን እንዲሰርዘው የጠየቁ ሲሆን ለስድስተኛ ጊዜ የሚወዳደሩት ሙሴቬኒ ካሁን በኋላ ከየትኛው ምርጫ እንዲታገዱ ማረጋገጥም ይፈልጋሉ። የጠበቆቹ መሪ መዳር ሴጎን ለፍርድ ቤቱ የምርጫ ጣቢያዎችን የወረሩ ፖሊሶች የሙሴቬኒን ድምጽ ለማብዛት አስቀድሞ ምልክት የተደረጉባቸውን የምርጫ ካርዶች በድምጽ መስጫዎቹ ሳጥኖቹ ሲጠቀጥቁ ታይተዋል በማለት ተናግረዋል። ፕሬዝዳንት ሙሴቬኒና ደጋፊዎቻቸው ለአስርት ዓመታት ምርጫን ለማሸነፍ ሲያስፈራሩና ሲያጭበረብሩ ኖረዋል ሲሉም ከሰዋል። ፕሬዝዳንት ሙሴቬኒ የምርጫ ውጤታቸውን አስመልክቶ በፍርድ ቤት ክስ ሲመሰረተባቸው እንደ አውሮፓውያን አቆጣጠር በ2001 በ2006 እና 2016 የተደረጉ ምርጫዎችን ጨምሮ ይህ ለአራተኛ ጊዜ ነው። የሱዳን መንግስት በጉሳዎች በጥብጥ በሚታመሰው የዳርፉር ክፍለ ግዛት ለግጭቱ ሰለባዎች አስፈላጊውን ጥበቃ እንዲያደርግ ሁለት የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለሙያዎች አሳሰቡ። የጥቃቶቹ አድራሾች ለፍርድ እንዲቀርቡም ጠይቀዋል። በምዕራባዊና ደቡባዊ ዳርፉር በቅርቡ በተከታታይ ለሁለት ቀናት ባረቦችና አረብ ባልሆኑት ማርሳሊት ጎሳ አባላት መካከል በተቀሰቀሰ ግጭት 217 ሰዎች መቁሰላቸውና ከ50 ሺህ የሚበልጡ ነዋሪዎች ከቀያቸው መፈናቀላቸው ተገልጿል። በደቡባዊ ዳርፉርም ከዚያ በቀጠሉት ቀናት በሬዚጋትና ፋላታ ማህበረሰቦች መካከል በተከሰተ ግጭት 72 ሰዎች መገደላቸውና ሌሎች 70 ሰዎች መቁሰላቸው እንዲሁም 100 ቤተሰቦች መፈናቀላቸው ታውቋል። በተባበሩት መንግስታት ድርጅት የሀገር ውስጥ ተፈናቃዮች ልዩ መርማሪ ሴሲሊያ ሄሚኔዝ ጃማሪና በድርጅቱ በዘፈቀደ የሚፈጸሙ ግድያዎች ልዩ መርማሪዋ አግነስ ካላማርት ባወጡት መግለጫ የሱዳን መንግስት ሲቪሎችን ከጥቃት የመጠበቅ ጥረቶቹን እንዲያጠናክር ጠይቀዋል። ናይጄሪያ ውስጥ ለኮሮና ቫይረስ የሚጋለጡ የጤና ሰራተኞች ቁጥር ማሻቀቡን ተከትሎ የሀገሪቱ ባለስልጣናት ለሰራተኞች ተጨማሪ ጥበቃ ለማድረግ ቃል ገብተዋል። የናይጄሪያ በሽታ ቁጥጥር ማዕከል ዳይሬክተር ቺካዌ ኢሂኮይዞ ትላንት በሰጡት ቃል ባለፈው ሳምንት 75 ሰዎች በቫይረሱ መጠቃታቸው ጉዳዩን አሳሳቢ አድርጎታል ብለዋል። ለጤና ሰራተኞች ቫይረሱን ለመከላከል ተጨማሪ ግብአት እንዲሆን በተጨማሪ የጤና ተቋማት ፈጣን የኮሮና ቫይረስ መመርመሪያዎችን እናቀርባለን ብለዋል። የጤና ሰራተኞችን የበለጠ ጥንቃቄ እንዲያደርጉ ጨምሮ አሳስቧል። በመጨረሻም ደቡብ አፍሪካ ትላንት ሰኞ ደረሳት የመጀመሪያው የአስትራዜንካ ሰራሽ የኮቪድ-19 ክትባት የሀገሪቱ የጤና ጥበቃ ተቆጣጣሪዎች ከፈተሹት በኋላ በጤና አገልግሎት ግንባር ላይ ላሉ ሰራተኞች እንደሚሰጥ የሀገሪቱ ፕሬዝዳንት ሴሪል ራማፎሳ አስታወቁ። የደቡብ አፍሪካ ፕሬዝዳንት ራማፎሳ ትላንት ጆሃንስበርግ አውሮፕላን ማረፊያ ደረሰውን የመጀመሪያውን 12 ሚሊዮን ክትባት ከሌሎች ባለስልጣናት ጋር ሆነው ከተቀበሉ በኋላ ባሰሙት ንግግር በመጀመሪያ የጤና ሰራተኞች ይከተባሉ ብለዋል። በማስከተል በሌሎች አስፈላጊ ህዝባዊ አገልግሎት ስራዎች ላይ ያሉ ሰራተኞች እንዲሁም እድሜያቸው ከ60 አመት በላይ የሆኑ በእንክብካቤ ቤቶች የሚጠበቁ ሰዎችና የተለያዩ አባሪ የጤና ችግሮች ተጠቂ የሆኑ ሰዎች ክትባቱን እንደሚያገኙ ነው ፕሬዝዳንቱ ያብራሩት። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጅቻ ቀረብኩት ስምንሽ ቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስምኝሽን አመሰግናለሁ። ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። ከአሜሪካ ድምጽ የሚስፈራጭ ያዲሱ ትውልድ ድምጽ ነው። አስተያየታችሁን በማህበራዊ ገጾቻችን በኩል ማድረስ አዘንጉ። ቪኦኤ አማርኛ በፌስቡክም ሆነ በትዊተር ላይ የምንገኝበት አድራሻችን ነው። ወደ ቀዳሚው ዘገባ እናምራ። በርካታ ኢትዮጵያውያን ወደ አሜሪካ ሲመጡ ትምህርት የመማር የማደግና ትልቅ ቦታ የመድረስ ህልም ሰንቀው ነው። ነገር ግን ብዙዎቹ መረጃ ባለማግኘት ወይም ኑሮን ለማሸነፍ በሚያደርጉት ሩጫ ተጠምደው ያሰቡትን ትምህርት ሳያገኙ ይቀራሉ። አምራዊት ተስፋ በአሜሪካ አገር የትምህርት እድል ማግኘት ባለመቻላቸው ተስፋ የቆረጡ በርካታ ኢትዮጵያውያን ትምህርት ማግኘት የሚችሉባቸውን መንገዶች በማመቻቸት ለአመታት ረድታለች። ኢትዮጵያ የቤተሰብ አገልግሎት ሲሰኘ ኢትዮጵያዊ ቤተሰቦችን በተለይም በኮቪድ ወቅት እርስ በርስ የማገናኘትና የመረጃ ልውውጥ አገልግሎት የሚሰጥ ተቋምም የጋራ መስራች ሆና ታገለግላለች። አምራዊትን በኢትዮጵያ ማህበረሰብ ውስጥ እየሰራቻቸው ስላሉ በጎ ስራዎች ያናገረቻት ስምኝሽ ቆየናት ቀጥሎ ይቀርባል።
ሐምራዊ ተሰፋ በሜሪላንድ ክፍለ ግዛት ውስጥ በሚገኘው የሞንቶጎምሪ ኮሌጅ የማህበረሰብ ትስስር አገልግሎት ባለሙያ ሆና ለበርካታ አመታት አገልግላለች። ስራዋም በአሜሪካን ሀገር ከሚኖሩ በርካታ ኢትዮጵያውያን ጋር እንደሚያገናኛት ትናገራለች። ታዲያ ሐምራዊት የመጀመሪያና ሁለተኛ ዲግሪዋን በማህበረሰብ አገልግሎት ተመርቃ ወደ ስራ ዓለም ከተቀላቀለችበት ጊዜ አንስቶ ያስተዋለችው በርካታ ኢትዮጵያውያን ወደ አሜሪካ ከመጡ በኋላ በትምህርት ራሳቸውን አሳድገው የመስራት ኃይልና ቅም እያላቸው በመረጃ ማጣት ችሎታቸው ተገድቦ ከባድ የኑሮ ውጣውረድ እንደሚያሳልፉ ነው።
መጀመሪያ ሲመጣ ያው ብዙ ጊዜ ሰው ሁሉ ነገር ባንድ ላይ ይደረበበትና ከሀገር ቤት ጠብቆት የመጣውና እዚህም ያጋጥመው በጣም ብዙ ሰው ይለያይበታል። ከዛ ምናልባት ስንመጣ ደግሞ የሚቀበሉ ሰዎች እነሱ ራሳቸው በራሳቸው በጣም በህይወት የተጠመዱ ይሆኑና እንደምንፈልገውን ኢንፎርሜሽን ላያውቁትም ላይሰጡንም ይችላሉ። ከዛ የቀን ኑሮን ሲል ያንን አስቦት ይዞት የመጣውን ትልቁን ህልም ሳያውቀው እየጣለ ይመጣል እና አይ አልችልም ማለት ነው፣ ዝም ብዬ ነው ይህን ነገር ይዤ የመጣሁት ወደሚለው ወደ ተስፋ መቁረጥ ብዙ ሰዎች፣ ትላልቅ ፖቴንሻል ያላቸው ሰዎች ይመጣሉ።
ነገር ግን ብዙዎች እንደ ቀላል የማያዩት የአሜሪካን ኑሮ ከባድ የመምሰሉን ያክል በርካታ እድሎች ያሉበት ሀገር መሆኑን ሐምራዊት አገልግሎት ለምትሰጣቸው ኢትዮጵያውያን ዘወትር የምታስረዳው ነው።
በጣም 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 ሰዎች ህይወታቸው ሊለወጥበት የሚችል ብዙ ኦፖርቹኒቲ አለ። ካሰቡት በላይ ሊሄዱበት ያቀዱበት ቦታ ሊደርሱበት ኢቨን ኢትዮጵያ ከነበራቸው በላይም ራሱ ሊደርሱበት የሚችል ብዙ ኦፖርቹኒቲ አለ። ግን ዋናው ነገር ምንድን ነው? ያንን ሪሶርስ እና ኦፖርቹኒቲ ማገናኘት መቻል፣ ያ ነው በጣም ኢምፖርታንት።
ለምሳሌ ሐምራዊት በምትሰራበት የሞንቶጎምሪ ኮሌጅ በተለይ በኮሮና ወረርሽኝ ምክንያት ሰዎች ከየቤታቸው ሆነው ሊማሯቸው የሚችሏቸው ነጻ ትምህርቶችና በርካታ ሙያዎችን መሰልጠን የሚችሉባቸው ነጻ የትምህርት እድሎች እንዳሉ ሐምራዊት ትገልጻለች።
የነጻ የኮምፒውተር ክላስ እንሰጣለን ኮምፒውተር መማር ለሚፈልጉ። ከዛ ደግሞ ኮምፒውተር ፎር ዘ ወርክ ፕሌስ የሚባል ኤክሴል፣ ፓወርፖይንት እንደዛ ለመማር ለሚፈልጉ ስኮላርሽፖች በተለያየ ጊዜ የሚወጡ ብዙ አሉ። ልክ በጤና ዙሪያ መማር ለሚፈልጉ፣ apartment maintenance ምናምን ባሉ አጫጭር ኮርሶች አሉ። በዛ ሶያ መማር ለሚፈልጉ እንደዚህ በየተለያየ ጊዜ የሚወጡ ስካለርሺፖች አሉ። ከዛ ከትምህርት ቤቱም ውጭ አሉ የተለያየ ሪሶርሶችንም እንደዚሁ ለማቅረብ እየሞከረን ነው።
እንግዲህ አንድ ወጣት ወደ አሜሪካን ሀገር ሲመጣ ወይም ደግሞ እዚህ ያለ ሰው ሊሆን ይችላል ትምህርት መማር ፈልጋለሁ ብሎ ሲያስብ በምን መልኩ ነው እነዚህን መረጃዎች ማግኘት የሚችለው? ምን ማድረግ አለበት? አንድ ሰው የራሱ ጥረት እስከምን ድረስ መሆን አለበት?
እኛ ነገር መጠየቅ በጣም ኢምፖርታንት ነው። ምክንያቱም የሚጠየቅ ሰው ነው እንትን የሚያደርገው። ከዛ ሌላ መመክረው ምንድነው ወጣቶችን በተቻለ መጠን ስራቸው ከውጭ ሀገር ሰው ጋር የሚያገናኛቸው ስራ መያዝ በጣም ኢምፖርታንት ነው። ምክንያቱም ሪሶርሱ እኛ ኮሚኒቲ ላይ ብቻ ሳይሆን ውጭ ነው ያለውና የሚያገናኛቸው ስራ መስራት በጣም ኢምፖርታንት ነው። ቋንቋ ላይ መስራት በጣም ኢምፖርታንት ነው። በማውራት ነው ቋንቋ የሚለመደውና እዚህ ሀገር ደግሞ በጣም ብዙ ነገር በቋንቋ ከዛ ሶፍት ስኪል በሚሉት ኢንተርቪው ላይ ሲሄድ ስራውን አሳምሮ ማቅረብ ቮለንቲር በጣም ኢምፖርታንት ነው። ምክንያቱም እኔ በጣም ብዙ ሰዎች አውቃለሁ በቮለንቲር ጀምረው ስራ ያገኙ በጣም ብዙ ሰዎች አውቃለሁ። ከዛ መጨረሻ ላይ ደግሞ አብረናቸው ጊዜ የምናሳልፋቸው ሰዎች ማተር ያደርጋሉ። በተቻለ መጠን ለመለወጥ የሚፈልጉ ወይ ደግሞ እኛን የሚያበረታቱ ሰዎች ራሳችንን ሰራውን ብናደርግ ጥሩ ነው ላለሁ።
ሐምራዊ ትምርታቸውን መቀጠል ለሚፈልጉ ኢትዮጵያውያን መንገዱን ከመማቻቸት በተጨማሪ ካለፈው አመት ጀምሮ በርካታ ኢትዮጵያውያን በሚገኙበት በዲሲ፣ ሜሪላንድ እና ቨርጂኒያ ለሚኖሩ የሚያገለግል ኢትዮ የቤተሰብ አገልግሎት የተሰኘ መንግስታዊ ያልሆነ ተቋም ውስጥም እያገለገለች ትገኛለች። ተቋሙ በዋናነት የተቋቋመው ማህበረሰቡ እርስ በርሱ እየተገናኘ እንዲረዳዳ ለማገዝ ሲሆን በተለይ ሴቶች በየሁለት ሳምንቱ እየተገናኙ በተለያዩ ጉዳዮች ላይ የሚወያዩበት ልዩ ፕሮግራሞችንም ያዘጋጃሉ። በተለይ በኮሮና ምክንያት እቤት ከመዋል ጋር በተያያዘ ብዙ ኢትዮጵያውያን በትዳራቸው በልጆቻቸው እንዲሁም ከራሳቸው ጋር የተያያዙ ችግሮች ገጥሟቸዋል። ሐምራዊትም እንዳስተዋለችው የተለመደው ማህበራዊ ትስስር በመላላቱ በርካቶች ለአምሮ ጭንቀት ይዳረጋሉ።
እቤት መውጣት ስለማይችሉ ባለው ጭንቀት ከኮሮና ጋር በተያያዘ ያለው ጭንቀት ውስጥ የገቡ እናቶች አጋጥመውኛል። ኮሙኒኬሽን የባልና ሚስት ችግር በዚህ ባለው ነገር ምክንያት የበለጠ ውጥረት በትዳራቸው ላይ ያጋጠማቸው ሰዎች አጋጥመውኛል። በልጆቻቸው እቤት በመዋል ከሰው በመለየት አሁን አንዲት እናት እየነገረች ነበር እና ድሮ መውጣት የሚወድ መጫወት የሚወድ ልጅ ነበረ እቤት እንደዚያው መሆን ለምዶ በቃ አሁን ውጭ መውጣት አይፈልግም እና እንደዚህ አይነት ነገር ትሰሚያለሽ። ምክንያቱም የእኛ ኮሚኒቲ በጣም ሶሻል የሆነ ኮሚኒቲ ስለሆነ እሱ ሲያጡ ወላጆችም ልጆችም በተለያየ መንገድ ሲጎዱ ታያለሽ።
በኢትዮ የቤተሰብ አገልግሎት ምክንያት በአሜሪካ የሚኖሩ ኢትዮጵያውያን በጤና በስደተኛ አገልግሎት ልጅ አስተዳደግና የመሳሰሉ ጉዳዮች ችግራቸውን መጋራት ሐሳብ መለዋወጥ ብሎም የባለሙያ ምክር ማግኘት ይችላሉ። ሐምራዊትም ተቋሙ ወደፊት ይበልጥ በጎ ፈቃደኞችን በማሳተፍ የማህበረሰቡን ችግር የመቅረፍ ስራዎችን እንደሚቀጥል ነግራናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በትግራይ ክልል ባሁን ወቅት የሰባዊ ድጋፍ መዳረሻዎች ሙሉ በሙሉ ዝግ ናቸው የሚለው ዜና ተቀባይነት የሌለው ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ኢትዮጵያ ከአዲሱ የዩናይትድ ስቴትስ አስተዳደር መልካም ግንኙነት እንደምትጠብቅም ተናግረዋል። መለስካቸው አመሃ የዚህን ዘገባ ዝርዝር ይነግረናል።
በትግራይ ክልል ይታያል የሚባለው የሰባዊ እርዳታ ሁኔታ ዛሬም በሁለት ተቃራኒ ትርክቶች ተወጥሮ ይገኛል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ያለፈውን ሳምንት ዲፕሎማሲያዊ ክንውኖች በተመለከተ ረፋዱ ላይ መግለጫ ሲሰጡም ከጋዜጠኞች ተደጋግመው የተነሱት ጥያቄዎች በዚህ ጉዳይ ላይ ማተኮራቸው ለዚህ ይመስላል። አምባሳደር ዲና ሙፍቲ አበክረው ካነሷቸው ርዕሶች አንዱ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የፊሊፖ ግራንዴን ባለፈው ሳምንት መጨረሻ ላይ በትግራይ ክልል ያደረጉትን ጉብኝት እየተመለከተ ነበር። ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ሰፊ ውይይት እንዳደረጉ ያብራሩት ቃል አቀባይ ፊሊፖ ግራንዴ ያንጸባረቁትን ሐሳብ ለጋዜጠኞች አካፍለዋል።
ኮሚሽነሩም በአካልም ጭምር ስላገኙት ለተደረገላቸው ማብራሪያና ለተሰጣቸው መረጃ አመስግኗል። በአካባቢውም ተገኝተው ይህንን በአካል ለመጎብኘት መቻላቸው ስሜታቸውን ገልጿል። በኢትዮጵያ በኩል እየተሰራለው ነገር እነሱም የሚባለው አይነት መሆኑን ራሳቸው አረጋግጠው የተመለሱበት ሁኔታ ነው። እንደምታውቁት ከዚህ ከሰባዊ ተራዶ ተደራሽነት ጋር በተያያዘ በርካታ ስሞታዎች በተለያዩ ሚዲያዎች በተለያዩ ወገኖች ከዚህ ፊት ሲነሳ እንደነበር ታስታውሳላችሁ። አሁን በአካል እዚህ አካባቢ ተገኝተው ይሄ ጉዳዩ የሚመለከታቸው ወገኖች በተለይም UNHCRን የመሳሰሉ ሰዎች ይህን ማየት መቻላቸው ትልቅ ነገር ነው።
ጋዜጠኞችም ከያቅጣጫቸው ያገኙዋቸውን መረጃዎችና የተባሉትን በመጥቀስ በትግራይ አሁንም ለተቸገሩና አስቸኳይ ሰብአዊ እርዳታ ለሚሹ ወገኖች መንገዶች የተዘጉ መሆናቸውን በመግለጽ የተለያዩ ጥያቄዎች ጠይቀዋል። በተመሳሳይ መልኩም የኖርዌይ ስደተኞች መማክርት ዋና ጸሐፊ ያን አግላንድ እንደ እርዳታ ሰራተኛ ባሰለፍኳቸው ዓመታት ሁሉ ቁጥራቸው እጅግ የበዛና ተጨንቀው እርዳታ ለረጅም ጊዜ የሚጠይቁ ሰዎች ባሉበት የሰብአዊ እርዳታ ምላሽ ለመስጠት እንዳለ ዳተኝነትና እንቅፋት መሆን አይቻላውቅም ይላሉ። አምባሳደር ዲና ሙፍቲ ይመለሳሉ።
ስለዚህ ኮሪደር ዝግ ነው የሚለው ራቅ ያሉት ሰዎች ሊያምኑት ይችላሉ። ይህም ግን አምነን የምንጠይቀውም ጥያቄ አይሆንም። ኮሪደሩ ክፍት ነው። ምን ያህል ክፍት ነው የሚለው ባይሆን 92 የእርዳታ የሚሰጡ ጣቢያዎች አሉ ነው የሚለው። አክሰሲቢሊቲው ግን 100% ነው የሚል መግለጫ አይደለም ያለው። የተወሰኑ አካባቢዎች ኮሪደሮች የተወሰኑ አካባቢዎች አክሰሰብል ላይሆኑ ይችላሉ አይደሉንም ነው። ለዚህ አሁን ኦልሬዲ መንግስት ሌድ የሆነ ከሴኪሪቲ አንጻር ተብሎ ግልጽ ነው መንግስት የሚመራው። ለምሳሌ የሰላም ሚኒስቴር ከሌሎች ተቋማት ጋር አብሮ ሆኖ ከእርዳታ ሰጪ ተቋማትም ጭምር አብሮ እየሰራ ያለበት ሁኔታ ነው ያለው። ነገር ግን እዚህ ተከዜና አንዳንድ አካባቢዎች እኔ ቴሪቶሪን በደንብ አላውቅም የምታውቁ ልታረም ይችላላችሁ የዚህ የሚፈልገው ኃይል የተደበቀባቸው ቦታዎች ሊኖሩ ስለሚችሉ ከሴኩሪቲ አንጻር ችግር ሊሆን ስለሚፈጥር ጋይድድ የሆነ ቱር ነው አክሰስ ነው የምታደርጉት ለጊዜ የሚል ነው ያለው። ማለት የተደበቀ ነገር የለም ከሚል አንጻር ነው።
አምባሳደር ዲና በዛሬው ሳምንታዊ ጋዜጣዊ መግለጫቸው ካነሷቸው ነጥቦች አንዱ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ነበረ። በተለይ በቅርቡ የስራ ጊዜያቸውን አጠናቀው የተመለሱት በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር የሁለቱን አገሮች ግንኙነት ለማጠናከርና በሀገሪቱ በቅርብ ጊዜ የተከናወነው ለውጥ በትክክል ተረድተው የሚጠበቅባቸውን ያደረጉ ዲፕሎማት እንደሆኑ ተናግረዋል።
የአሜሪካ አምባሳደር ራይነር የተባሉት 3 ዓመት ተኩል ዝቆዩትም በዚሁ ሳምንት ነበር የተሰናበቱት። እሳቸውም ለኢትዮጵያና ለአሜሪካ ግንኙነት መጠናከር ላደረጉት አስተዋጽኦ በምክትል ጠቅላይ ሚኒስትራችንና ውጭ ጉዳይ ሚኒስትር ምስጋና ቀርቦላቸዋል። የኢትዮጵያን ሪፎርም አንደርስታንድ በማድረግ ኢትዮጵያን ለውጥ አሜሪካ ሕዝብ እንዲረዳ በማድረግ ወደ ኋላ የነበሩትንም አንዳንድ ጉዳዮችን በማስተካከል ረገድ አምባሳደሩ ስለተጫወቱት ሚና ምስጋና ቀርቦላቸዋል። አምባሳደሩም ሁለቱ ነገሮች ግንኙነት ለማጠናከር የበኩላቸውን ጥረት አድርገውና አሁንም በሄዱበት ሁሉ ለዚህ በኩላቸውን አስተዋጽኦ እንደሚያደርጉ ነው ቃል የገቡት። የሚቀጥሉት አምባሳደርም የእሳቸውን ሚና እንደሚጫወቱ ነው ተስፋቸውን የገለጹልን።
ጋዜጠኞች በበኩላቸው ኢትዮጵያ ከአዲሱ የዩኤስ አሜሪካ አስተዳደር ምን ትጠብቃለች የሚል ጥያቄ አቅርበው ነበረ።
ከባይደን አስተዳደር ምን ኤክስፔክት ታደርጋላችሁ? ጥሩ ግንኙነት ከአሜሪካን መንግስት ጋር በአጠቃላይ ከአሜሪካ አድሚኒስትሬሽን በተለይ ጥሩ ግንኙነት እንፈልጋለን ነው። ስለዚህ ከዚህ ቀደም ምናልባት ወደ መጨረሻው የትራምፕ አስተዳደር አካባቢ የነበረው አይነት ህዳሴ ግድብ ላይ የነበረው ሚስ አንደርስታንዲንግ ይታረማል የሚል ግምት ነው ያለን። ምልክቶችም አሉ። አሁንም እዛ ስቴት ዲፓርትመንት አካባቢ ያለው ፊሊንግ ሬዘነብል የሆነ ራሽናል የሆነ ፌር የሆነ የችግር አፈታት ዘዴ ይከተሉ ሶስቱ ሀገሮች የሚል ከአሜሪካ ከሱዳን ጋር ያላትን ወዳጅነት አጠናክራለች፣ አሁን ወረድ ያሻሽላለች፣ ከግብፅም ጋር በቆየ ወዳጅነት አላቸው። ነገር ግን በግብፅ ወዳጅነት ወይም በሱዳን ወዳጅነት የኢትዮጵያ ወዳጅነት ያበላሻሉ የሚል እምነት የለንም።
አምባሳደር ዲና ሙፍቲ በዚህ ዓመት ሁልጊዜም በአዲስ አበባ ይካሄድ የነበረው የአፍሪካ ህብረት የመሪዎች ጉባኤ በኮሮና ቫይረስ ምክንያት በዌብነር ወይንም በኢንተርኔት አማካኝነት እንደሚካሄድ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
I'm a man, 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 I'm a man,
አሁን ደግሞ አድማጮቻችን አንጀሊና ባግዳሳሪያን ከኒውዮርክ የላከችውን አነቃቂ ታሪክ እናስደምጣችሁ። ጄክ ቲትልበን ከካንሰር ህመም ጋር በሚታገልበት ወቅት ከሚጠላቸው ነገሮች መካከል አንዱ ከሆስፒታሉ የሚሰጠው ዳልቻ ቀለም ያለው ካልሲን ማጥለቅ ነበር። ዛሬ ጄክ ከካንሰር ነጻና ለካንሰር በሽተኞች በቀለማት የተንቆጠቆጡ ካልሲዎችን በማቅረብ ቀናቸውን ለማፍካት የቆረጠ ሰው ሆኗል።
When we give families a pair of good non-slip socks,
በተለያዩ ቤተሰቦች ካልሲዎቹን ስንሰጥ የህክምና ሂደታቸውን እየቀየርን እንዳልሆነ እንረዳለን። በበሽታውም ፈውስ እየሰጠን አይደለም። የቆይታቸውን አንድ ትንሽ ነገር ለመለወጥ ነው ጥረታችን ያለው ጄክ። ጄክ የኖርዝ ካሮላይና ዩኒቨርሲቲ ተማሪ በነበረበት ወቅት ነው የካንሰር ህክምናውን ሲከታተል የቆየው።
I was in treatment for about a year and a half.
ለአንድ አመት ከግማሽ ያክል ህክምናውን ተከታትያለሁ። በዚህ ጊዜ ውስጥም በተደጋጋሚ ወደ ሆስፒታል ተመላለሻለሁ። ከመረሳቸው ነገሮች አንዱ ወደ ሆስፒታሉ የገባ ማንኛውም ሰው የራሱን አልባስና ካልሲ የሚያገኝበት አሰራር ነው ያለው። ጄክ ራሱን ከህመም ለማረሳሳት በካልሲ ላይ የሚቀመጡ ቀልብ ሳቢ ንድፎችን ማስተላለፍ ጀመረ። የካንሰር ህመሙ የኋላ የኋላ ተወግዷል። ሆኖም ደማቅና ፍንደቃን የሚጋብዙ ካልሲዎችን የመፍጠር ሐሳቡ አብሮት ቆይቷል። ከጥቂት ቆይታ በኋላ ጄክ ራሱ ያዘጋጃቸውን ካልሲዎች ወደ ካንሰር ታማሚ ህፃናት ደጅ መውሰድ ጀመረ። ህፃናቱ ጄክ ልዩ ልዩ አስደሳች ንድፎችን እንዲፈጥር ያግዙታል። እያንዳንዱ ንድፍ የራሱ የሆነ የጀርባ ታሪክ አለው። ከንድፎቻችን መካከል አንዱ ቀስተ ደመና ነው። ንድፉ ይህንን ቀለም እንዲይዝ የተደረገው በንጂ በተባለው የአእምሮ ካንሰር ታማሚ ህፃን ምክንያት ነው። ሆስፒታል በገባና ቀኑ በጨለመበት ጊዜ የቀስተ ደመና ንድፍ እንደ ብርታት ይመለከተው ነበር ነው ያለው ጄክ። እነዚህን ካልሲዎች ለሽያጭ የሚያቀርበው ሬዚሊንስ የተሰኘ ለትርፍ የተቋቋመ ኩባንያ ነው። ሆኖም ጄክ ካዘጋጃቸው ካልሲዎች አንዱን ሲሸጥ አንድ ሌላ በሀገሪቱ ወዳሉ የካንሰር ህሙማን ማዕከላት ይላካል።
These families who had been through that experience
በመስተል ሁኔታዎች ውስጥ ያለፉ ቤተሰቦች በበኩላቸው በተመሳሳይ የህክምና ክትትል ውስጥ ላሉ ህፃናት ካልሲዎችን ይለግሳሉ። እናንተ በነበራችሁበት ሁኔታ ነበርን በዋሻው መጨረሻ ላይ ብርሃን አለ የሚለውን መልእክትም አስተላልፋሉ። ጄክ ቲተልበም እነዚህ ምቹ የሚሞቁ ካልሲዎች እንዲያውበት ንሽም ቢሆን ጎዳናውን ቀለል እንደሚያደርጉት ያውቃል።
የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ አይኖችሽን ባይኔ
አብራችን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። Christmas Day.